ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ጥቅምት 16 2016 ዓ.ም ዝግጅታችን ጀመረ። አስተዳደራዊ መዋቅሮች በፈረሱባቸው የአማራ አካባቢዎች ወደ ባህላዊ ስርዓት እየተመለሱ መሆናቸውን አስታወቁ።
ቢሮዎች አጠቃላይ ዝግ ናቸው። የፖሊስ ጽሕፈት ቤቶች የሉም። ቀበሌ አስተዳደር የለም። በከፍተኛ አስተዳደር ያሉት ቢሮዎችም ዝግ ናቸው ተብሏል።
ዝርፊያም አለ፣ በጣም ተበራክቷል። እና ይህን ዝርፊያ ግን የሚያስቆስል የመንግስት አካል መዋቅር አለ የሚባል የለም። ለምን ሌላኛ እየታሰረ አይደለም? ለምን በግልጽም እያየ ነው ስለሆነ እኔም እዚሁ ነዋሪ ስለሆንኩኝ ማለት ነው።
በጉዳዩ ላይ ካነጋገርናቸው የክልሉ ነዋሪዎች መካከል ጥቂቶቹን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ላይ ይቀርባል። ህወሓት ለነገ የጠራውን የካድሬዎች ስብሰባ እንዲሰርዝ ጊዜያዊ አስተዳደሩ አሳስቧል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። ዝግጅታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ
በድጋሚ እንደምናመሻችሁ። ተፈናቃዮች በብዛት ወደ ቀያቸው ተመልሰዋል በሚል የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርት ከእውነት የራቀና ኃላፊነት የጎደለው ነው ሲል የትግራይ ጊዜያዊ አስተዳደር ማስታወቁ፣ በኤርትራ ይታያል ያለው የሰብአዊ መብት ጥሰት እንደሚያሳስበው የአውሮፓ ሕብረት መግለጹ፣ እንዲሁም የአሜሪካ ተዋጊ ጄቶች በሶሪያ ከኢራን ጋር ግንኙነት አላቸው የተባሉ መደቦችን መደብደባቸው ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ከፕሪቶሪያው የሰላም ስምምነት በኋላ የትግራይ ተፈናቃዮች በብዛት ወደ ቀያቸው ተመልሰዋል በሚል የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርት ከእውነት የራቀና ኃላፊነት የጎደለው ነው በማለት የክልሉ ጊዜያዊ አስተዳደር ተቃውሟል። ጎጂ ባላቸው መሰል ሪፖርቶች ላይ የፌዴራሉ መንግስት የእርምት እርምጃ እንዲወስድም ጊዜያዊ አስተዳደሩ ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በተፈናቃዮች ጉዳይ የወጣው ሪፖርት የትግራይ ክልልን እንደማያካትት አስታውቆ በሪፖርቱ ሰሜን ኢትዮጵያ ተብሎ የተጠቀሰው የአማራና የአፋር ክልሎችን ተፈናቃዮች የሚመለከት እንደሆነ አስረድቷል። ሙሉጌታ አጽብሃ ዝርዝር አለው።
የትግራይ ክልል ጊዜያዊ አስተዳደር ትላንት ሐሙስ ማምሻውን ባወጣው መግለጫ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ተፈናቃዮች አስመልክቶ ባወጣው ሪፖርት በጦርነት የተፈናቀሉ የትግራይ ተወላጆች ወደ ቀያቸው እየተመለሱና ሰብአዊ እርዳታም እየቀረበላቸው ነው ማለቱ ኃላፊነት የጎደለው ነው በማለት ተቃውሟል። እንዲህ አይነት ሪፖርቶች የሰላም ሂደቱን የሚያውኩና መተማመንን የሚያጎድሉ ናቸው ያለው ጊዜያዊ አስተዳደሩ የፌዴራሉ መንግስት እርምጃ እንዲወስድ ጠይቋል። በጉዳዩ ላይ ማብራሪያ የጠየቅናቸው የኮሚሽኑ ምክትል ኮሚሽነር ራኬብ መሰለም የወጣው ሪፖርት የትግራይን ክልል እንደማያካትት በግልጽ ተቀምጧል ሲሉ የጊዜያዊ አስተዳደሩን ክስ ተከላክለዋል።
ስምንት ክልሎች እንደሚሸፍን ነው። ከስምንቱ ክልሎች ውስጥ ትግራይ የለበትም፣ በግልጽ ተቀምጧል። በትግራይ ክልል ያሉ ተፈናቃዮችን ሁኔታ የሚገልጽ አይደለም። ምክንያቱም በቦታው ተገኝተን ያረጋገጥነው ያየነው ነገር ስላልነበረ የፕሪቶሪያ ስምምነትን በተመለከተ ስምምነቱ ከተፈረመ በኋላ ተፈናቃዮች ተመልሰዋል የሚለው እንደምናውቀው የሰሜኑ ጦርነት ሶስት ክልሎችን ነው የነካው፣ ትግራይ፣ አማራ፣ አፋር። በአማራና በአፋር ክልል ያደረግናቸው ክትትሎችና መረጃዎች በተወሰነ መልኩ ተፈናቃዮች ሁኔታው የተሟላ ባይሆንም የተወሰኑ ተፈናቃዮች መመለሳቸውን ስላሳየን ያንን ነው የዘገብነው።
የክልሉን ሰብአዊ መብቶች አያያዝ የሚያጠና ቡድን ባለፈው ሐምሌ ወር እንደተላከ ያወሱት ምክትል ኮሚሽነሯ በተፈናቃዮች እንዲሁም በትምህርት በጤናና በሌሎች ጉዳዮች ላይ ጥናት እየተካሄደ እንደሆነ ገልጸዋል። ጥናቱም ሲጠናቀቅ ለሕዝብ ይፋ እንደሚደረግ ጠቁመዋል። ለአሜሪካ ድምፅ ሙልጌታ ጽቡሃም መቀለም።
በአብዛኛው የቤኒሻንጉል ጉሙዝ ክልል አካባቢዎች የተቋረጠውን የመብራት አገልግሎት ለመመለስ ጥረት እየተደረገ እንደሆነ የኢትዮጵያ የኤሌክትሪክ ኃይል ኮርፖሬሽን አስታውቋል። አገልግሎቱ የተቋረጠው ከፍተኛ የኃይል ማስተላለፊያ መስመር ምሰሶዎች በመሰረቃቸው እንደሆነ የገለጸው ኮርፖሬሽኑ ጥገናውን በሶስት ቀናት ውስጥ ለማጠናቀቅ ጥረት እየተደረገ እንደሆነ አመልክቷል። ናኮር መርካ ተጨማሪ አለው።
በቤኒሻንጉል ጉሙዝ ክልል ርዕሰ መዲና አሶሳና በዞኑ ከትናንት በስቲያ ጥቅምት 14 ቀን ጀምሮ የመብራት አገልግሎት እንደተቋረጠ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን አስታወቀ። ከመንዲ እስከ አሶሳ በተዘረጋው ባለ 132 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ተሸካሚ ምሰሶ አካላት ላይ ስርቆት እንደተፈጸመ ለአሜሪካ ድምጽ የተናገሩት የኮርፖሬሽኑ ምዕራብ ሪጅን ኃላፊ አቶ ኃይሉ በቀለ አገልግሎቱን ለመመለስ ጥረት እየተደረገ እንደሆነ ገልጸዋል። ከነቀምቴ ወደ ስፍራው የመብራት ኃይል ሰራተኞች አምልተዋል። በታወር መልሶ ለመስራት ጊዜ ይወስዳል። በምትኩ ጊዜያዊ በሆነ አጠና የኃይል ማስተላለፊያ ተሸካሚ ምሰሶ ተሰርቶ አስቸኳይ መፍትሄ ለመስጠት ጥረት እየተደረገ ነው። ህዝቡ በሶስት ቀናት ውስጥ አገልግሎቱ መልሶ ሊያገኝ ይችላል ነው ያሉት። በአካባቢው በነበረው የጸጥታ ችግርና በከፍተኛ የኃይል ማስተላለፊያ መስመር ተሸካሚ ምሰሶዎች ስርቆት ተጨማሪ ሰባት ምሰሶዎች በጊዜያዊ ምሰሶዎች እንደተተኩ ኃላፊው ገልጸው ችግሩን ልባት እንዲያገኝ ከክልሉ መንግስት ጋር እንደሚሰሩ አስታውቀዋል። የክልሉ ፖሊስ ኮሚሽነር ሃሮን ኡመር ሰሞኑን በኮርፖሬሽኑ ንብረት ላይ በተፈጸመው ስርቆት የተያዙ አካላት እንደሌሉ ጠቅሰው በአሁኑ ወቅት ስላለው ሁኔታ አስረድተዋል።
እዛ አካባቢ ላይ አድማ ቢተናም ፖሊስም አለን። ይሄን ፍለጋ እንዲቀጥሉ ነግረናቸዋል። ቁጥሩ ስር ውሏል የሚል ነገር እስካሁን ሪፖርቱ አልመጣልንም። ይሄ በቃ ግልጽ የሆነ ስርቆት ነው እንጂ እዛ አካባቢ ላይ ምንም አይነት የጸጥታ ችግር የለም። ምንም ግንኙነት የለውም ከጸጥታ ጋር። ሰላም ነው ክልሉ።
መሰረተ ልማቶችን ለመጠበቅና ተደጋጋሚ ስርቆቶችን ለመከላከል እንዲሁም አጥፊዎችን ተጠያቂ ለማድረግ ከህብረተሰቡና ከኢትዮጵያ ኤሌክትሪክ ኃይል ጋራ ተባብረው እንደሚሰሩ ኮሚሽነሩ አክለው ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በኤርትራ በማህበራዊ መብት በተለይም በትምህርትና በጤና እንዲሁም በሴቶች መብትና በዘላቂ ልማት ግቦች ረገድ መሻሻል መታየቱን በመልካም እንደሚቀበለው ያስታወቀው የአውሮፓ ህብረት በአገሪቱ የሚታየው የሰብአዊ መብት አያያዝ ግን እንደሚያሳስበው ገልጿል። ኤርትራ የተመድ የሰብአዊ መብት ምክር ቤት ባስቀመጠው የሰብአዊ መብት ግምገማ አሰራርና በአፍሪካ የአቻ የእርስ በርስ ግምገማ ላይ ተሳታፊ መሆኗ የሰብአዊ መብትን በተመለከተ በመተማመን ላይ የተመሰረተ ውይይት እንዲካሄድ በር የሚከፍት ነው ያለው ህብረቱ፣ የሰብአዊ መብትን በተመለከተ ያለው ሁኔታ አሳሳቢ ነው ብሏል። በርካታ ኤርትራውያን በዘፈቀደ ይታሰራሉ፣ ሌሎች ደግሞ ደብዛቸው ይጠፋል ያለው የአውሮፓ ህብረት የተያዙትንና የጠፉትን ሰዎች በተመለከተ ኤርትራ መልስ እንድትሰጥ ጥሪ አድርጓል። በዘፈቀደ ማሰር፣ ሰዎች በአስገዳጅ ሁኔታ እንዲሰወሩ ማድረግ፣ የሐሳብ ነጻነትና የመሰብሰብ እንዲሁም የመደራጀት ነጻነትን መገደብ የዓለም አቀፍ የሰብአዊ መብትን የሚጥስ ተግባር መሆኑን ኅብረቱ አስታውቋል። ኤርትራ 13 የሚሆኑ ጅቡቲውያንን የጦር ምርኮኞች ያሉበትን እንድታሳውቅም ኅብረቱ ጠይቋል። ኅብረቱ የጊዜ ገደብ የሌለው ያለውን የብሔራዊ ውትድርና አገልግሎትና ይካሄዳል ያለውን ሕፃናትን በግዳጅ መመልመል እንዲያቆም የኤርትራን መንግሥት ጠይቋል። ኅብረቱ በተጨማሪም በኢትዮጵያና በኤርትራ ድንበር ኮሚሽን ውሳኔ መሠረት ኤርትራ የቀራትን ጦር ከኢትዮጵያ እንድታስወጣ እንዲሁም በሰሜን ኢትዮጵያ በተካሄደው ጦርነት ወቅት ተፈጽመዋል የተባሉ ጥሰቶች እንዲመረመሩ በድጋሚ ጥሪ አድርገዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእስራኤል ሰራዊት ለሁለተኛ ተከታታይ ቀን የምድር ጥቃት ማድረሱንና አዲስ የአየር ድብደባም በሐማስ ታጣቂዎች ላይ መፈጸሙ ታውቋል። በሐማስ ቁጥጥር ስር ባለው ጋዛ መሠረቱን ያደረገው የጤና ሚኒስቴር በእስራኤል ጥቃት የተገደሉ ናቸው ያለውን 7000 የሚደርሱ ሰዎች ስም ዝርዝር አውጥቷል። የዛሬው የምድር ውጊያ ለአጭር ጊዜ የተከናወነ መሆኑንና ታንኮቿና እግረኛ ወታደሮቿ ከሐማስ ተዋጊዎች ጋር ገጥመው እንደነበር እንዲሁም የጸረ ታንክ መሳሪያዎችን መምታቷንና ጦሯን ወዲያውኑ ወደ ድንበሯ መመለሷን እስራኤል አስታውቃለች። ሙሉ የሆነ የምድር ወረራ ለማድረግ እቅድ እንዳላት እስራኤል በማስታወቅ ላይ ነች። ጥቃቱ የተደረገው የጋዛ ነዋሪዎች የምግብ ውሃና ሌሎችም አቅርቦቶች እያለቁባቸው ባለበት ወቅት ነው ተብሏል። በጋዛ 1000 የሚገመቱ አስከሬኖች በፍርስራሽ ስር ተቀብረው እንደሚገኙና ማንነታቸው ያልተለየው የእነዚህ ሰዎች ቁጥር አጠቃላይ የሟቾች ቁጥር ላይ እንዳልተካተተ የዓለም ጤና ድርጅት ባለስልጣን የሆኑት ሪቻርድ ፔፐርኮርን አስታውቀዋል። ፔፐርኮርን ምንጫቸው ምን እንደሆነ እንዳልተቀሱ የሮይተርስ ዘገባ አመልክቷል። የተመድ የፍልስጤማውያን ፍልሰተኞች እርዳታና የሥራ ወኪል በበኩሉ 57 ሰራተኞች እንደተገደሉበትና ከነዚህም ውስጥ 15ቱ በአንድ ቀን ውስጥ መገደላቸውን አስታውቋል። የሩሲያን ጨምሮ የታገቱ የውጭ ዜጎችን መለቀቅ አስመልክቶ ለመነጋገር የሐማስ ባለስልጣናት ትናንት ማምሻውን ሞስኮ መግባታቸውን የሩሲያ የዜና አገልግሎቶች የአገሪቱን የውጭ ጉዳይ ሚኒስቴር ጠቅሰው ዘግበዋል። ይህ በእንዲህ እንዳለ ከኢራኑ አብዮታዊ ዘብ ጦር ጋር ግንኙነት አላቸው የተባሉና በምስራቅ ሶሪያ የሚገኙ ሁለት መደቦችን የአሜሪካ ተዋጊ ጄቶች ዛሬ አርብ መደብደባቸውን ፔንታጎን አስታውቋል። ድብደባው ካለፈው ሳምንት ጀምሮ በቀጠናው በሚገኙ የአሜሪካ ወታደራዊ ይዞታችንና የአሜሪካ መከላከያ አባላት ላይ በድሮን እና በሚሳኤል ለተፈጸመው ጥቃት መልስ መሆኑን ፔንታጎን አስታውቋል። ቡካማል በተባለ ስፍራ አቅራቢያ በሁለት F-16 ተዋጊ ጄቶች በተፈጸመው ድብደባ ከኢራኑ አብዮታዊ ዘብ ጦር ጋር ግንኙነት አላቸው የተባሉ የጦር መሳሪያዎችና ማከማቻዎች መመታታቸውን ፔንታጎን አስታውቋል። ስፍራው የኢራኑ አብዮታዊ ዘብ ጦር በአሜሪካውያኑ ላይ ጥቃት ለመፈጸም የዋሉት መሳሪያዎችን ለማከማቸት ይጠቀምበት እንደነበር ፔንታጎን ጨምሮ አስታውቋል። ወደፊት ተመሳሳይ ጥቃት እንዳይኖር በኢራን የሚደገፉ ቡድኖች ላይ ጠንካራ ምት እንደሚሰነዘር፣ ሆኖም ግን በቀጠናው ግጭት እንዳይስፋፋ ጥንቃቄ እንደሚወሰድ ፔንታጎን አስታውቋል። ዛሬ በተፈጸመው ድብደባ በሰውም ሆነ በንብረት ላይ ምን ያህል ጉዳት እንደደረሰ አልታወቀም ተብሏል። በመጨረሻም የቻይናው የውጭ ጉዳይ ሚኒስትር ምናልባትም ፕሬዚደንት ጆ ባይደንን ጨምሮ ከፍተኛ የአሜሪካ ባለሥልጣናትን ለማነጋገር ዋሽንግተን ይገኛሉ። የውጭ ጉዳይ ሚኒስትሩ ዋንግ ዪ ለሶስት ቀናት የሚያደርጉት ጉብኝት በፕሬዚደንት ባይደን እና በፕሬዚደንት ሺ ጂንፒንግ መካከል ጉባኤ እንዲደረግ በማመቻቸት የሁለቱን ሀገራት ግንኙነት የተረጋጋ እንዲሆን የሚያደርግ ነው ሲል አሶሲየትድ ፕሬስ በዘገባው አመልክቷል። ዋንግ ዪ ትናንት ሐሙስ ከቀጥር በኋላ ዋሽንግተን እንደገቡ ከአሜሪካው አቻቸው አንቶኒ ብሊንከን ጋር ተገናኝተዋል። ግንኙነቱ ወደ ተሻለ ቦታ በማድረስ ጤናማና ዘላቂ ልማት እንዲኖር ለማስቻል ቻይና መግባባትና ትብብር እንዲፈጠር እንደምትሻ ዋንግ ዪ ስብሰባው በዝግ ከመካሄዱ በፊት በሰጡት መግለጫ አስታውቋል። ቻይና ሩሲያ በዩክሬን ላይ የምታካሄደውን ጦርነት መደገፏና በእስራኤልና ሐማስ መካከል የሚካሄደውን ጦርነት በተመለከተ አንጻራዊ ጸጥታ መምረጧ አሜሪካንን ያበሳጨ ጉዳይ እንደሆነ ተዘግቧል። ቻይና ያላትን ማንኛውንም ተጽዕኖ የማድረግ አቅሟን ተጠቅማ በመካከለኛው ምስራቅ ጸጥታ እንዲሰፍን ማድረግ አለባት ሲሉ የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ተናግረዋል። ክብራትና ክብራን፣ በዚሁ ዜናውን እናጠቃልላለን። ለቀሪው ክፍለ ጊዜ ወደ ስመኝሽ መልሳችኋለሁ። መልካም ምሽት።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥቅምት 16 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በአማራ ክልል በቀጠለው ግጭት ምክንያት መንግስታዊ መዋቅሮች የፈረሱባቸው አንዳንድ የምስራቅና ምዕራብ ጎጃም ዞኖች ነዋሪዎች ለፍትህና ለሌሎች አገልግሎቶች ወደ ባህላዊ ስርዓት መመለሳቸውን ተናግረዋል። ነዋሪዎቹ እንዳሉት የቀበሌ አስተዳደሮች፣ ፖሊስ ጣቢያዎችና የፍትህ ተቋማት ባለመኖራቸው ስርቆትን ጨምሮ ወንጀሎች እየተስፋፉ ነው። በተለይ በአንዳንድ ከተሞች ለፍትህ የተቋማት ጋር ስራ ላይ ባለመሆናቸው ግጭቶችን በባህላዊ ሽምግል እና እየፈቱ እንደሆነ የገለጹት ነዋሪዎቹ ግድያና ከባድ ዘረፋ ሲፈጸም ግን ፍትህ ማግኘት እንደማይቻል አስረድተዋል። በሀገር ውስጥ የመገናኛ ብዙሃን የተጠቀሱት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በበኩላቸው አዲስ የተደራጀውን የጸጥታና የፖለቲካ መዋቅር በራሱ እንዲቆም የማስቻል ስራ እየተሰራ እንደሆነ አስታውቀዋል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል ምስራቅ ጎጃም ዞን የደብረ ማርቆስ ከተማ ነዋሪ የሆኑትና ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የገለጹልን አንድ ግለሰብ በከተማው ካለፈው ነሐሴ ወር ጀምሮ በተከሰተው ግጭት ምክንያት የፍትህ አገልግሎት የሚሰጡትን ጨምሮ የመንግስት መዋቅሮች ስራ ላይ አለመሆናቸውን ተናግረዋል። በዚህ ምክንያት ህብረተሰቡ ወደ ባህላዊ የግጭት አፈታት ስርዓት መመለሱን ለአሜሪካ ድምጽ አስረድተዋል።
ቢሮዎች ተቅላላ ዝግ ናቸው። የሚሰራ ቢሮ የለም። የቀበሌ ግልጋሎት አግኝታ አልተቻል ዝግ ስለሆነ ፖሊስ የለም። መሀል ያለው በደብረ ማርቆስ አካባቢ መከላከያ ስለሆነ ሰው በሰው ነው። ሰውም ሲጋጭ እርስ በርሱ በመስማማት ካልሆነ በስተቀር ፍትህ የሚሰጥ ነገር የለም። ፍትህ ቢሮዎች ተቅላላ ዝግ ናቸው። ከረፊቶች አንዱ ሲጣላ ከአንዱ ጋር የማስታረቅ ተዋንቶተው ከማለት ነው እንጂ በህግ የሚዳኝ ነገር የለም። ያው እንዲቻቻል ሰው አንዱ ተቆጥቶ የማስታረቅ ተውተው እየታተባለ።
እኚሁ አስተያየት ሰጪ አክለውም እንደ ግድያና ከባድ ዘረፋ የመሳሰሉ ወንጀሎች ሲፈጸሙ ግን ህብረተሰቡ ተመጣጣኝ ፍትህ እያገኘ እንዳልሆነ አብራርተዋል።
ማስፈራራት መቀማትም አለ። እነዛ ገድሎም ሊሰወር ይችላል። ምንም አይነት ፍትህ የለም። ተከታትሎም ፍጽም አካልም የለም። ቢሮዎች አጠቃላይ ዝግ ናቸው። የፖሊስ ጽህፈት ቤቶች የሉም። ቀበሌ አስተዳደር የለም። በከፍተኛ አስተዳደር ያሉት ቢሮዎችም ዝግ ናቸው ተግባለ። ስለዚህ ፍትህ ብቻ ሳይሆን አጠቃላይ የቢሮ ስራዎች ዝግ ስለሆኑ ምንም አይነት ፈራህ እግዚአብሔር ስለሆነ ሰው እርስ በርሱ ለመስማማት ብቻ ነው።
የደብረ ማርቆስ ከተማ ነዋሪ የሆኑና ስማቸው እንዲጠቀስ ያልፈለጉ ሌላው አስተያየት ሰጭም አሁን በከተማው ያለውን ሁኔታ አስረድተዋል።
ሰዎች ሊጋጩ የሚለው ሁኔታ እና በአካባቢው በባህላዊ በጣም ባቸው መታወቅ በጓደኝነት መመሳሰል ተያይዘ መግለጽ ካልሆነ በስተቀር በፍርድ ቤት ላይ ሄዱ ዳኝነት የሚታየል ሁኔታ ሲፈጸም አለ። ቀበሌም በተመሳሳይ ሁኔታ ነው እንደሱ። ፖሊስ ምናልባት ካለው ሁኔታ ጋር አንዳንድ ፖሊሶች እና ሚሊሻዎች ከመከላከያ ጋር አብረው ጸጥታን ለማስከበር ወደ ከከተማው ዳርቻ ሲንቀሳቀሱ ያለ መሳሪያ።
ወንጀል ሲፈጸም ወይም ደግሞ ሰዎች ሲጠሉ እንዴት ነው ፍትህ የሚያገኙት?
አካባቢው የተለመደው ባህል ያው በሽምግልና መልኩ ነው እንዲዘገደ። አሁን አካባቢ ላይ ረዲ ተማንቅፈስ ታዩት ያለ አይደለም። ከተማው ደግሞ በጸጥታ ተጠሰል ነው ያለ። በዚህ በተዋንድ ሰጥ ቁጥጥር ነው ዘር ነው ያለ። ስለዚህ እነዚህ አይነት ነገሮች የፍትህ አካላት ስራ ላይ እስካልሆኑ ጊዜ ድረስ ፍትህ ያገኛል ብለን ማለት አንችል። የፍትህ አካላት ስራ ላይ ሆኖ እስካልሰራ ጊዜ ድረስ ማህበረሰቡ ፍትህ አላገኙም። ለምን? አንዳንድ ነገሮች ተፈጽመው ቢገኙ የክብ ስርዓቱን ለማስከበር ወደ ፍርድ ቤት መሄድ አለበት። አንዳንድ ፖሊስ መሄድ አለበት። እነዚህ ተቋማት ስራ እስካልሆኑ ጊዜ ድረስ
በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ነዋሪ የሆኑና በተመሳሳይ ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጭም በአካባቢው ፍትህ አገልግሎት እያገኙ እንዳልሆነ ያስረዳሉ።
በዚህ ቀውስ ውስጥ ዝርፊያም አለ፣ በጣም ተበራክቷል። እና ይህን ዝርፊያ ግን የሚያስቆችል የመንግስት አካል መዋቅር አለ የሚባል የለም። ለምን ለኛ እየታሰረ አይደለም? ለምን? በግልጽም እያየ ነው ስለሆነ እዚህም እዚሁ ነዋሪ ስለሆኑ ማለት ነው። በወንጀል እንደዚህ አሁን ለምሳሌ ትልቅ ወንጀል ቢሰራም ፍትህ የለም። አሁን ባለው ሁኔታ እርግጥ አንጻራዊ ሰላም አለ ማለት ለባንክ ካልሆነ በስተቀርና ለሆስፒታሎች እነሱ ክፍት ናቸው እንጂ ሌላው ያለው ነገር ግን አሁን ባለው ሁኔታ ደግሞ የታጠቀው ኃይልም ወደ ውጊያ ሊገባ ነው እየተባለ መከላከያውም ወደዛ እንደዚህ ነው እየተባለ በአጎራባች እንደምንሰማቸው ይህን ሁለት ቀን ነው እንጂ አረፈ ከከተማ ውጭም ውጊያና ተኩስ አለ እየሰማንም እንገኛለን። በዝርፊያ ደረጃ ግን እርግጥ ቤቶችም ይዘረፋሉ፣ አንዳንድ ነገሮችም እንደሚዘረፉ እንሰማለን። ይህንን ግን የሚያስቆም የሚችል የመንግስት አካል የለም አሁን ባለው ሁኔታ።
ፖሊስ
እንዳለ እንሰማለን። እኔ አላየሁኝም እስካሁን ድረስ። አለ ተብሏል፣ ሱቆችን ለማስከፈትም እያሸጉ ነው ተብሏል። ግን በዛ ደረጃ ሌባዎችን ተቋቁሞ እንትን የማለት የለም። ከ11:30 ከ12 ጀምሮ ሁሉም ነገር ጸጥ ይላል። ያ ማለት ደግሞ ለህገ ወጦች አመች ሆኖ ዝርፊያዎች ይካሄዳሉ። ቤቶች፣ ጥቆች ምናምን እንደተሰበሩም እያየን ነው። መከላከያም ቢሆን እዛ ካለው ውጊያ ካልሆነ በስተቀር በዚህ ደረጃ ገብቶ እንደዚህ ሲያደርግም አላየንም። የለም። በዚህ ደረጃ የተዋቀረ መዋቅር ሆኖ ፍትህ ሊያመጣል የሚችል አካል በአሁን ሰዓት አለ ለማለት፣ ፍትህ የሚያስጠብቅ አካል አለ ማለት የለም። ለምን? መሬቱ ላይ እውነታውን በቃ ያለው ሁኔታው ነባራዊ ሁኔታ የለም በሚል ነገር ነው የሚደመጥ።
ማህበረሰቡ የፍትህ አገልግሎት አለመኖሩን አይቶ ምንድን አማራጭ ነው የወሰደው?
እነዚህ ቀላል ነገሮች ከሆኑ እዚሁ አንተምተው በማለት በአካባቢ ሽማግሌ ሊካሄድ ይችላል እንጂ ከዛ ውጭ ባለው ሁኔታ ሁሉም ራሱን ነው የሚጠብቅ። አብዛኛው ደግሞ ባለው ግጭት ፍራቻ ሽሽት ወደ ባህር ዳር ነው ወደ አዲስ አበባ እየሸሸ ነው ህብረተሰቡ። አብዛኛውን ቢሆን ከተማው ላይ ነዋሪ የለም፣ የተወሰነ ህብረተሰብ ነው ያለ።
ሌላው የፍኖተ ሰላም ከተማ ነዋሪም ተመሳሳይ ሀሳብ አቅርበዋል።
ግን አገልግሎት አንድም ነገር ዝግ ነው በሙሉ ትምህርት ቤቶች፣ ሕክምናም ያው በመድኃኒት እጥረት ችግር አለ። አጠቃላይ አገልግሎት በዚህ አካባቢ ምንም እየተሰጠ አይደለም። በተለያየ አካባቢ ላይ በዛም አካባቢ ላይ ህብረተሰቡ ዝም ብሎ ቤቱንም ሳይዘጋ ወጥቶ የሚሮጥበትና በተለያየ አካባቢ የሚሄድበት አጋጣሚ ስላለ ማን ይውሰድ የሚታወቅ ነገር ሳይታወቅ ያው ንብረት ጠፍቶ ነው የሚገኘው። እኛ አካባቢም በባለፈው የተለያዩ ወርቅ ቤቶች፣ መድኃኒት ቤቶች ተዘርፈው ነው ያሉት። አሁንም ቢሆን ለደህንነት ለንብረት ደህንነት በጣም ከባድ ነው። ሰው ህይወት ከምናጣ እያለ ንብረቱን እየጣለ ነው እየሮጠ ያለው።
ሰሞኑን በአማራ ክልል በሚታየው የጸጥታ ሁኔታ ላይ እየመከሩ ባሉት ከፍተኛ አመራሮች መድረክ ላይ የተገኙት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ግን የክልሉ የጸጥታ ሁኔታ ካለፉት ጊዜያት ጋር ሲነጻጸር የተሻለ መሆኑን ገልጸዋል። የህብረተሰቡን ሰላምና ደህንነት ለማረጋገጥ በመልሶ ማደራጀት አዲስ የተደራጀውን የጸጥታና የፖለቲካ መዋቅር መኖሩን የጠቀሱት ኃላፊው ይኸው መዋቅር በራሱ እንዲቆም የማስቻል ስራ እየተሰራ መሆኑን መግለጻቸውንም የአማራ ሚዲያ ኮርፖሬሽን ዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል ባወጣው መግለጫ በአማራ ክልል የተለያዩ አካባቢዎች የሚገኙ የአስተዳደር መዋቅሮች ግጭቱን ተከትሎ መፍረሳቸውን ጠቅሷል። የተለያዩ መሰረታዊ አገልግሎቶች የተቋረጠባቸው አካባቢዎች እንዳሉም ጠቁሟል። ለአሜሪካ ድምጽ አስቴር ምስ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ነገ ቅዳሜ የሚጀመር የካድሬዎች ስብሰባ እንደሚያካሄድ ሲያስታውቅ፣ የክልሉ ጊዜያዊ አስተዳደር በበኩሉ ሂደቱ ህገወጥ እንደሆነ ገልጾ ህወሓት ስብሰባውን እንዲያቆም አሳስቧል። የታቀደው የህወሓት ካድሬዎች ስብሰባ የትግራይ ህዝብ ካለበት ችግር ለማውጣት የሚደረገውን ጥረት የሚያውክ ተግባር እንደሆነ የገለጹት የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ሊገታ ይገባል ብለዋል። የጊዜያዊ መንግስቱን ስራ በሚያደናቅፉትም ላይ አስተዳደራቸው አስቸኳይ እርምጃ እንደሚወስድ ፕሬዝዳንቱ አስጠንቅቀዋል። የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ በመግለጫቸው ፓርቲያችን ከማለት በስተቀር ህወሓት ብለው ሲናገሩ አልተደመጡም። ስብሰባውን የጠሩት የፓርቲው ከፍተኛ አመራሮችም እነማን እንደሆኑ በስም ለይተው አልጠቀሱም። ከዚህ የአቶ ጌታቸው ረዳ መግለጫ በኋላ ለዞን አመራሮች ደብዳቤ የላኩት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ደግሞ ስብሰባው የተጠራው በፓርቲው ከፍተኛ አመራር ውሳኔ እንደሆነ ጠቅሰው ጥሪ የተደረገላችሁ ልትሳተፉ ይገባል ሲሉ የጊዜያዊ አስተዳደሩን ማሳሰቢያ ተቃውሟል። ደብዳቤው በፓርቲው የፌስቡክ ገጽ ላይ የወጣ ነው። ሙልጌታ ጽብሃ ተጨማሪ አለው።
ህዝባዊ ወያነ ሓርነት ትግራይ ህወሓት ትናንት ሐሙስ ጥቅምት 15 ቀን 2016 ዓ ም በፌስቡክ ገጹ ባሰፈረው ጽሑፍ ከነገ ቅዳሜ ጥቅምት 17 እስከ 18 ቀን ድረስ ለሁለት ቀናት የሚቆይ የካድሬዎች ስብሰባ በመቀለ ከተማ እንደሚካሄድ አስታውቋል። ስብሰባው በፓርቲው ስራ አስፈጻሚና በማዕከላዊ ኮሚቴዎች እንዲሁም በሚመለከታቸው አስተባባሪ ኮሚቴዎች ተወስኖ በጋራ መግባባት እንደተዘጋጀ ህወሓት ገልጿል። ይሁንና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ዛሬ አርብ ለክልሉ የብዙሃን መገናኛ በሰጡት መግለጫ ህወሓት ለነገ የጠራው የካድሬዎች ስብሰባ ወቅቱን ያልጠበቀና ተገቢ እንዳልሆነ ገልጸዋል። በአሁኑ ጊዜ የአስተዳደራቸው ትኩረት አቅጣጫ ወቅቱን ያልጠበቀ ዝናም እህል እንዳያበላሽ፣ ምርት የመሰብሰብ ስራና በድርቅ የተጎዱ አካባቢዎች በመስኖ ልማት ላይ እንዲሰማሩ ማድረግ እንደሆነ ያስታወቁት አቶ ጌታቸው ስብሰባውን በእቅድ ደረጃ እንደሚያውቁት ጠቅሰው ለነገ ቅዳሜ መጠራቱ ግን ከስምምነታቸው ውጭ እንደሆነ መቆም እንዳለበት አሳስበዋል።
አብዛ ሰዓት ብሩ ደረጃ ተጓይኻ
በአሁኑ ሰዓት በዚህን ያህል ደረጃ በመቀለ ለመሰብሰብ የሚያስችል ሁኔታ የለም። ዝርዝር ጉዳዩን ከፓርቲያችን አመራር ጋር በምናደርገው ውይይት እናነሳዋለን። እንደ ጊዜያዊ አስተዳደር መሪነቴ የተደረገው እንቅስቃሴ ትክክል አይደለም። ስብሰባ ማካሄድ እንዳለብን እንጂ መቼ ማካሄድ እንዳለበት ገና መግባባት ላይ አልደረስንም ነበር። በዚህ ሁኔታ ላይ ያለን ለሊት 7 ሰዓት ላይ ድረሱ ተብሎ ከወረዳ እስከ ቀበሌ ጥሪ ተደረገ። ባለንበት ሁኔታም እንዲህ የሚጠራበት አግባብ የለም።
የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ በመግለጫቸው ፓርቲያችን ከማለት በቀር ህወሓት ብለው ሲናገሩ አልተደመጡም። ስብሰባውን የጠሩት የፓርቲው ከፍተኛ አመራሮችም እነማን እንደሆኑ በስም ለይተው አልጠቀሱም። በዞን ደረጃ ህዝብን ለማንቀሳቀስ የተሾሙ 6 አመራሮች የመንግስት ስራ ትተው ሌላ እንቅስቃሴ ውስጥ ስለገቡ ከኃላፊነታቸው እንደተነሱም አቶ ጌታቸው በመግለጫቸው አስታውቀዋል። መሰል እርምጃም ተጠናክሮ እንደሚቀጥል አመልክተዋል።
ህዝብና ከችግር ክነውጸው እንደበረው መንቀሳቀሳቱን
ህዝባችንን ከችግር ለማውጣት ጥረት ለማድረግ ሁላችንም በጋራ የገባነው ቃል የሚያውቅ ተግባር ነው። ውሳኔው ከማን የመጣ ነው የሚለውን እንደ ፓርቲ የምናየው ይሆናል። አሁን የተወሰደው እርምጃ አይቆምም። ህዝብን ለማገልገል በማንኛውም የተቀመጠ ኃላፊ ስራውን በማይፈጽምበት ጊዜ አስቸኳይ እርምጃ እንወስዳለን።
ቅድሚያ የሚሰጠው ህዝባዊ ጉዳይ በአስቸኳይ አገባደን ወደ ታቀደው ውይይት መግባት እንችላለን ሲሉም ገልጸዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አቶ ጌታቸው ረዳ መግለጫ ከሰጡ በኋላ ለዞን አመራሮች የላኩት ደብዳቤ ተብሎ በፓርቲው የፌስቡክ ገጽ የተለቀቀው ስብሰባው የተጠራው በከፍተኛ የፓርቲው አመራር ማለትም ስራ አስፈጻሚና ማዕከላዊ ኮሚቴዎች እንዲሁም የጋራ ኮሚቴ የወሰኑት ጊዜው ያገናዘበ በመሆኑ ጥሪ የተደረገላችሁ ልትሳተፉ ይገባል የሚል ይዘት ያለው ደብዳቤ ነው ያለው። በፕሬዝዳንት ጌታቸው ከኃላፊነታቸው ከተነሱ አንዱ የምዕራብ ትግራይ ዞን የህዝብ ቅስቀሳ ኃላፊ አቶ ብርሁ ዘፈሩም በአቶ ጌታቸው የተጻፈላቸው ከስራ ኃላፊነት የመነሳት ደብዳቤ በማህበራዊ መገናኛ እንዳዩት እንጂ በእጃቸው እንዳልደረሰ ገልጸው የመንግስት ስራ እየሰሩ በነበሩበት ጊዜ ማየታቸው ተናግረዋል። ከፓርቲው ከፍተኛ አመራር የሚወርድ መመሪያ መፈጸም የነበረ አሰራር ነው ያሉት አቶ ብርሁ በዚህ መሰረት ለስብሰባ ጥሪ እንድናደርግ በተነገረን ነው የፈጸምኩት ብለው ውሳኔው እንደማይቀበሉት ገልጸዋል።
ስራ አስፈጻሚ ወስኖታል ከተባለ እኛ ምን ማድረግ እንችላለን? ማዕከላዊ ኮሚቴ የወሰነው ውሳኔ ነው ብሎ ላይ ተነገራል። ክልሉ የጋራ ኮሚቴ የወሰነው እንጂ እኔ እንዴት ነው ማፍረት የምችለው? ከላይ ይሄ ስራ ስሩ ብሎ ሲወርድ ተቋማት የወሰኑት ተጎሩ ስንባል የበታች አካላት የተቋሙ መፈጸም ነው ያለብን ማለት ነው። አመራሮቹ ያወረዱት የገመገሙት አቅጣጫ ያስቀመጡበት ጉዳይ እንደሆነ ነው የተነገረን። ይሄ ነገር እኛ ሰውም ከመላል መፈጠ ነው። ስለዚህ እዚህ ላይ የተፋ ነው የሚፈሳ ነው ይህ ነገር የለም።
ከስራ ኃላፊነት የማንሳቱ ሂደት የፓርቲውና የመንግስት አሰራር መከተል ይገባው ነበር ብለዋል። ነገ ይጀምራል በተባለው ስብሰባ ይገኛሉ ወይ ተብለው የተጠየቁት አቶ ብሩህ በፓርቲው ተቋማዊ አሰራር ጥሪ ስለቀረበልኝ እሳተፋለሁ ብለዋል። በጉዳዩ ከክልሉ ጊዜያዊ አስተዳደር ይሁን ከህወሓት ተጨማሪ ማብራሪያ ለማግኘት በተደጋጋሚ ያደረግኩት ጥረት ለጊዜው አልተሳካም። የሰሜን ኢትዮጵያው ጦርነት ጥቅምት 24 ቀን 2013 ዓ.ም ከተጀመረ ከሁለት ወር ተኩል በኋላ ህወሓት ኃይልን መሰረት ያደረገ የአመጻ ተግባር ላይ መሳተፉን እንዳረጋገጠ ጠቅሶ የፓርቲው ህጋዊ ሰውነት እንዲሰረዝ የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 10 ቀን 2013 ዓ.ም ውሳኔ አስተላልፈዋል። በዚህ ውሳኔም የፓርቲው ኃላፊዎች በፓርቲው ስም እንዳይንቀሳቀሱ፣ የፓርቲው ንብረት ህወሓት እዳ ካለበት እንዲከፍል እና ቀሪው ንብረት ለስነ ዜጋና ለመራጮች ትምህርት እንዲውልም አዟል። ህወሓት ሚያዝያ 28 ቀን 2015 ዓ.ም ለቦርዱ በጻፈው ደብዳቤ በትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌዴራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱ የቀደመው ውሳኔ እንዲነሳለት መጠየቁንና ቦርዱም ግንቦት 4 ቀን 2015 ዓ.ም ባካሄደው ስብሰባ የፓርቲውን ጥያቄ መመርመሩንና የቀደመው ውሳኔውን አዋጅን መሰረት አድርጎ የተላለፈ መሆኑን አውስቶ ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መነሻ የሆነው ኃይልን መሰረት ያደረገ የአመጻ ተግባር አሁን ባይኖርም ህጋዊ ሰውነቱ ዳግም ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ ቁጥር 1162 ዝባር 2011 ላይ ተደንግገው ስለማይገኙ ጥያቄውን ውድቅ አድርጎታል። በወቅቱ ህወሓት የቦርዱ ውሳኔ የፕሪቶሪያውን የሰላም ስምምነትና ህግን መሰረት ያላደረገ በመሆኑ በህግም በፖለቲካም ተቀባይነት የለውም በሚል መቃወሙን ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ወ ወደ ተከታዩ ዘገባ ስናልፍ በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በሚካሄደው የተኩስ ልውውጥና ግጭት የበርካታ ንጹሃን ሰዎች ህይወት ያለፈና በደረሱ ሰብሎች ላይም ጉዳት እየደረሰ እንደሚገኝ አስተያየት ሰጪዎች ተናግረዋል። በምስራቅ ጎጃም ዞን የናርጅና ውጋ ወረዳ፣ በደቡብ ወሎ ዞን የወግዲ ወረዳና ከክልሉ ርዕሰ መዲና ባህር ዳር ከተማ በ18 ኪሎ ሜትር ርቀት ላይ በምትገኘው መሸንቲ ጉዳት እንዳስከተሉ የተገለጹት የትጥቅ ትግሎቹ የተካሄዱበት ቦታዎች ናቸው። አስተያየት ሰጪው የመከላከያ ኃይሉን ተጠያቂ ያደርጋሉ። በጉዳዩ ላይ የአገር መከላከያ ሚኒስትር እስካሁን የሰጠው ማብራሪያም ሆነ ማረጋገጫ የለም። ይሁንና ሰሞኑን በደብረ ማርቆስ ከተማ በተደረገው ህዝባዊ ውይይት ላይ ህገወጥ ተግባር የሚፈጽሙ የመከላከያ አባላት ካሉ እርምጃ እንደሚወስድ መግለጹ ይታወቃል። መስፍን አራጌ ያደረሰንን ዘገባ ደረጀ ደስታ ያቀርበዋል።
ከደሴ 60 ኪሎ ሜትር ርቀት ላይ በምትገኘው የሰሜን ወሎዋ መርሳ ከተማና በዙሪያዋ ከትናንት በፊት በመከላከያው እና በፋኖ ታጣቂዎች መካከል የተቀሰቀሰው ተኩስ እስከ ትናንት እኩለ ቀን መቆየቱን ለደህንነታቸው እንደሚሰጉ ገልጸው ስማቸውን ከመናገር የተቆጠቡ በቀን ስራ እንደሚተዳደሩ በስልክ የነገሩን አንድ የከተማው ነዋሪ ለአሜሪካ ድምጽ ተናግረዋል።
ትናንት ነው 12 ሰዓት ጀምሮ 6 ሰዓት አካባቢ ነው
ከጧቱ።
አምስት ንጹሃን እኔ የማውቀው ማለት ነው ገበሬዎች ማለት ነው እነሱም ተዋል። ልዩ ቦታው እዚያው መርሳ ወዛደር ተራ ነው። እነሱ ሲወጡ ፋኖ ሲወጣ እነኞቹ ሲገቡ መቷቸው መከላከያው ማለት ነው።
በተመሳሳይ ምክንያት ስማቸውን ከመናገር የተቆጠቡት ሌላው የመርሳ ከተማ ነዋሪ ከተማዋ በመከላከያና በታጣቂዎች ቁጥጥር ስር ውላ እንደነበር ጠቁመው ዛሬ ግን በኢትዮጵያ መከላከያ ሰራዊት ስር መሆኗን ተናግረዋል።
ስድስት ሞታል ማለት ነው። ንጹሃን ሰዎች ያው እንደ መካከል ላይ ያው ሲሄዱ ሲያርፉ የባጃጅ ሹፌሮች ምናምን ነበሩ። እነሱ ናቸው እንግዲህ ዞሮ ዞሮ ከጠዋት ያው ፋኖ ይዞ ነበረ በተኩስ ልውውጥ ማለት ነው። ከዛ ከሰዓት በኋላ ደግሞ እነዚህ ገቡ መከላከያው እና ከዛ በኋላ ያው መከላከያ ከገባ በኋላ ያው ትንሽ በአንጻሩ ያው ሰላምትም ብሎ ነበረ። ያው ወደ ላይ ወደ ጥጉ ምናምን ያው ከባድ መሰራ ምናምን ተኩስትም ብለው ነበር።
በማንና በማን መካከል ነው ውጊያው?
ያው ፋኖና በመከላከያ መካከል ማለት ነው። ከ13-15 ባለው እንትን ነበር ያው
አስተያየት ሰጪው መርሳ ከተማ ዛሬ አንጻራዊ ሰላም ቢሰፍንባትም ከሰዎች እንቅስቃሴ ውጪ ተሽከርካሪዎች እንደማይታዩና አብዛኛው የንግድና የመንግስት ተቋማት ተዘግተው መዋላቸውን ገልጸዋል። በቀን ስራ የሚተዳደሩት አስተያየት ሰጪ በግጭቱም ሆነ ግጭቱን ተከትሎ በሚፈጠር ችግር ነዋሪው ላልተገባ እንግልትና እስር እየተዳረገ ነው ሲሉ ይወቅሳሉ።
ንጹሃን ባይሞት መከላከያው መክሮ ንሁናችሁ ነው ግቡ ወደ ቤት ማለት ነበረባቸው። ገዢ መንግስት በቃ ለህዝቡ ማዘን ነበረበት። ናያዝ ቢያንስ የሰው ልጅ ባይሞት ጥሩ ነው። ምክር ቢሰጡ አስተያየት እየሰጡ ግቡ ተባራሪ ጥቂት እንዳይመታችሁ የሚባል ነበረ። እነሱ ግን አወጣቱ እንዲያለ ሲመጣ ፋኖ መጣና እያጨበጨብክ ነው እንዲህ እያልክ ነው እያሉ ነው በቃ አሁን የሚያሰቃዩት ህዝቡን። ዝምሮ ይነት እንግልቱ አለ። በቃ እንትን ትልቅ ሞባይል አገኘ ግባ እያሉ ሞባይል ይወስዳሉ፣ ያነሳሉ። መካከሎቹ ሞባይል እየቀሙ ገበሬዎቹ ጤፍ እያጨዱ አቄደበት ለምን ነው እኛ እየተዋገን አንተ የምታሄደው ና ቶሎ ብለው ወስዶ አስሮታል።
ግለሰቡ ስለ መከላከያ ኃይል በሰጡት አስተያየት ላይ ከመንግስት በኩል እስካሁን የተሰጠ ማስተባበያም ሆነ ማረጋገጫ የለም። በእኛም በኩል ምላሽ ለማግኘት በየደረጃው ላሉ የመንግስት ባለስልጣናት ያደረግነው ሙከራ አልተሳካም። እና በቅርቡ በደብረ ማርቆስ ከተማ ላይ በተደረገውና በአገር ውስጥ መገናኛ ብዙሃን በተላለፈው ህዝባዊ ውይይት ላይ እንዲህ አይነት ድርጊት የሚፈጽሙ የመከላከያ አባላት ካሉ እርምጃ እንደሚወሰድ በወቅቱ በውይይቱ ላይ የነበሩት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተናግረው ነበር።
አሁን እኛ ህግ ነው እያስከበርን ያለ ነው፣ ስራችንን ነው እየሰራን ያለ ነው። ይህን ህግ ስናስከብር ያለ አግባብ የህዝብ ንብረት የነካ ዩኒፎርም ለባሽ ካለ እርምጃ ይወሰድበታል። ጠቁሙ፣ ይህ ያለው ሰራዊት የእናንተ ሰራዊት የመጣው ህግ ለማስከበር አብራችሁ መስራት ከቻላችሁ ነገሮች ሁሉ ይስተካከላሉ። ካጠፉ ደግሞ ልጆቻችሁ ናቸው፣ ምከሯቸው። እኛ የማንም አይደለንም፣ የኢትዮጵያ ሰራዊቶች ነን።
በሌላ በኩል በምስራቅ ጎጃም ዞን ናርጅና ውጋ ወረዳ ደብረ ወርቅ ከተማ ባለፈው ቅዳሜ ጥቅምት 10 ቀን 2016 ዓ.ም ጠዛ በሚባል አካባቢ የነበረው የተኩስ ልውውጥ ለንጹሃን ሞት ምክንያት እንደሆነ ለደህንነታቸው እንደሚሰጉ ገልጸው ስማቸውን ከመግለጽ የተቆጠቡና በመንግስት ስራ የሚተዳደሩ በጸጥታ ችግሩ ከሸበል በረንታ ወደ ደብረ ወርቅ ከተማ መጥተው ከቤተሰብ ጋር መቆየታቸውን የሚናገሩ አስተያየት ሰጪ ለአሜሪካ ድምጽ ተናግረዋል።
ቅዳሜ ዕለት ከጠዋቱ 12 ሰዓት አካባቢ ጀምሮ የተኩስ ድምፅ ሲሰማ ነበረ። ከዛም በኋላ ያው ምናልባት በጣም ጠዋት ስለነበረ የሚንቀሳቀሰው ሰው ስለሌለ ስንነሳ ያው ፋኖች ወደ ከተማዋ ተጠግተው መከላከያ ጋር ተኩስ ከፍተው እንደነበር እና ከ12 ሰዓት ጀምሮ ያው አልፎ አልፎ እየተተኮሰ እስከ ቀኑ 9 ሰዓት አካባቢ የቆየበት ሁኔታ ነበር። ከተረጋጋ በኋላ እንዲህ ወደ ከተማ ስንንቀሳቀስ ባየነው ሁኔታ ወደ 5-6 ሰዎች ተጎድተው እሁዱን አጥቢያ አስከሬን ናቸው እሁዱን የተነሳው ቅዳሜውን ማንሳት አልተቻለም። እሁዱን ነው እዚሁ ከተማ አካባቢ እየመጡ እየተለዩ ወደ አካባቢያቸው እየተጫኑ የተወሰደ።
ሌላው በመንግስት ስራ እንደሚተዳደሩ የነገሩን የደብረ ወርቅ ከተማ አስተያየት ሰጪ ደግሞ ሰብአዊ ጉዳቱ የከፋ መሆኑን ጠቁመዋል።
ቅዳሜ ለታ አርብ ለቅዳሜ ያለው ጠዋት 11 ሰዓት ተኩል አካባቢ ላይ ነው ተኩስ የተጀመረ። ከዛን ጀምሮ ቀን ሙሉ ተኩስ ነበረ። ከባድ መሳሪያም ሲጣል ነበር መንደሮች አካባቢ ላይ። ከባድ ነበር ያው ከፈጣሪ ቸርነት ጋር ነው። ማሰው እኮ ነው ሞተ ተኩስ ልውጥ ነበር። አሁን ሁለቱ ጸበልተኛ ናቸው። አንደኛው ከገጠር ወደ ከተማ አልፎ ነበር የሚሄድ። እናቱ ጠይቅ ማልዶ ሲሄድ ያው እዛ ላይ እንደተመታ ነው። ጠዋት እንደዛ አስከሬን ምናምን ለማንሳት እንደመጣ የተመታም አለ። ተመቶ ቁስለኛ ነበር። በኋላ ሆስፒታል ሲደርስ እንደሞተ ነው ሲናገሩ ነበር። ከአራት ማለት ነው እንግዲህ።
በመርሳም ሆነ እናርጅናው ጋር አካባቢ ተፈጠረ ስለተባለው የተኩስ ልውውጥ ከመንግስት እስካሁን የተሰጠ ማረጋገጫም ሆነ ማስተባበያ የለም። ከጤና ተቋማትም መረጃዎችን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ የክልሉ መንግስት ኮሚኒኬሽን አመራሮችን ለማግኘት ያደረግነው ጥረት ለጊዜው አልተሳካልንም። አመራሮቹ ሰሞኑን እየተካሄደ ባለው የብልጽግና ፓርቲ ስልጠና ተሳታፊና አስተባባሪ መሆናቸውን አንድ ስማቸውን ከመግለጽ የተቆጠቡ የቢሮው ባልደረባ ለአሜሪካ ድምፅ ጠቁመዋል። አዲሱ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ግን በደብረ ማርቆስ ህዝባዊ ውይይት ላይ ችግሮች መፈታት ያለባቸው በንግግር ነው ብለው ነበር።
በአማራ ክልል ውስጥ የፈለገ ችግር ቢኖር በምንም መንገድ ቢሆን ራሳችንን የሚያወድም ራሳችንን የሚያሳንስ በራሳችን ላይ ሰብአዊ ክሳራ የሚያስከትል በራሳችን ላይ ቁሳዊ ክሳራ የሚያስከትል ከሚያስከትል ነገር እንቆጠብ፣ ሌላውም አካል እንዲቆጠብ እናድርግ በመጀመሪያ ደረጃ።
የደብረ ወርቁ አስተያየት ሰጭ መንግስት የድርድር አማራጮችን ተግባራዊ እንዲያደርግ ጠይቀዋል።
ከፌደራል መንግስቱ ይህን ነገር እየታወቀ ነው። ኦልሞስት 3 ወር አካባቢ ሆኖታል። ይህን ነገር ከሁለቱም ወገን እየተጎዳ እያየ ዝም ያለበት ሁኔታ አለ። ቢቻል አሁን ትክክለኛው መንገድ ድርድር ቢሆን ነው እንጂ የታጠቀው ኃይሎች አሁን በጫካ እነሱ በሚፈልጉ ቦታ ላይ ስለተቀመጡ ቀጣይም ይሄ ችግር ማገርሸቱ አይቀርም። ቀኑን እየጠበቀ መንግስት ቆም ብሎ ለድርድር መንገዱን ቢከፍት
መንግስት አንጻራዊ ሰላም ባለባቸው አካባቢዎች የሰዓት እላፊ ማሻሻያ ማድረጉን ይፋ ባደረገ ማግስት በተለያዩ አካባቢዎች የጸጥታ መደፍረሶች የታዩ ሲሆን ሰብአዊና ቁሳዊ ጉዳት መድረሱ ተደጋግሞ እየተነገረ ነው።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ በምርጫ ዘመቻቸው ወቅት ጦርነቶችን እስከ ወዳኛው እንደሚያስቆሙ የተናገሩት ፕሬዚዳንት ጆ ባይደን የሩሲያ የዩክሬን ወረራና በታይዋን ጉዳይ የቻይናና አሜሪካ ውጥረት ባለበት ሁኔታ አሁን ደግሞ የጋዛው ግጭት አጋጥሟቸዋል። እነዚህን ተግዳሮቶች የሚወጡበት መንገድ በመጪው የ2024 የድጋሚ ምርጫ ዘመቻቸው ላይ ተጽዕኖን ሊያሳርፍ ይችላል። በዚህ ዙሪያ የዋይት ሀውስ ቢሮ ኃላፊ ፓትሲ ዋዲኩስዋራ ያደረሰችንን ደረጀ ደስታ ያቀርበዋል።
በጋዛ በእስራኤል የአየር ጥቃት የሚደርሰው የፍልስጤማውያን ሞት ከ7000 በላይ መድረሱን በሐማስ የሚመራው የጤና ጥበቃ ሚኒስቴር ተናግረዋል። ስለዚህ ጉዳይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተያየት ሰጥተዋል።
I have no notion that the Palestinians are telling the truth about how many people are killed. I'm sure innocents have been killed.
ፍልስጤማውያን ምን ያህል ሰዎች እንደተገደሉ እነቱን እየነገሩ እንደሆነ አላውቅም። ንጹሃን እንደተገደሉ ግን እርግጠኛ ነኝ። ጦርነት ማካሄድ ዋጋ ያስከፍላል።
የባይደን ንግግር አሜሪካውያን፣ አረቦችን፣ ሙስሊሞችና ሌሎች ቀደም ሲል ባይደን የጋዛውን ጦርነት ጉዳይ ያስተናገዱበትን መንገድ የተቃወሙትን ሁሉ አስቆጥቷል። ትልቁ የሙስሊም ተሟጋች ቡድን ከሆነው የአሜሪካውያን እስላማዊ ግንኙነት ምክር ቤት ሮበርት ማካው ስለዚሁ በሰጡት አስተያየት
This is shocking and dehumanizing. Would the president feel better if 1000
ይህ ፍጹም አስደንጋጭና ሰብአዊነት የጎደለ ነው። ፕሬዚዳንቱ አንድ ሺህ ፍልስጤም ህጻናት ብቻ ቢሞቱ ጥሩ ስሜት ይሰማቸው ይሆን?
ተራማጆችም በጉዳዩ ተቆጥተዋል። አብዛኞቹ የባይደን ዲሞክራቲክ ፓርቲ የተራማጅ ክንፍ አባላት የሆኑት 9 የተወካዮች ምክር ቤት አባላት እስራኤልን ደግፎ ሐማስን በማውገዝ የወጣውን ውሳኔ በመቃወም ድምጽ ሰጥተዋል። ምክንያቱም ውሳኔው ለጠፋው የፍልስጤማውያን ሕይወት ሐዘኑን አልገለጸም የሚል ነው። ምንም እንኳ ወጣቶቹ አሜሪካውያን ስለ ጉዳዩ ይበልጥ የተከፋፈሉ ቢሆንም አብዛኞቹ አሜሪካውያን ከፍልስጤማውያን ይልቅ ለእስራኤላውያን እንደሚራሩ ከህዝብ የተሰበሰቡ የተለያዩ የአስተያየት ድምጾች ያመለክታሉ። የቨርጂኒያው ዩኒቨርሲቲ የፖለቲካ ማዕከል ዳይሬክተር ላሪ ሳባቶ
With American Jews, a very important group in terms of votes and also contributions.
ለፕሬዝዳንት ባይደን እና ይህንን ጉዳይ ያዙበት መንገድ አስመልክቶ ከሞላ ጎደል ሁለንተናዊ አድናቆት አላቸው።
ሪፐብሊካን የምክር ቤት አባላት ግን ባይደን የውጭ ጦርነቶችን በገንዘብ ለመደገፍ ስለሚገቡት ቃል ያላቸው ጥርጣሬ እየጨመረ ነው። አዲስ የተመረጡት የምክር ቤቱ አፈ ጉባኤ ማይክ ጆንሰን ጨምሮ እስራኤልን የሚደግፉ ቢሆንም ያለምንም ቅድመ ሁኔታ ለዩክሬን የሚላከውን ተጨማሪ የገንዘብ ድጋፍ ግን ይቃወማሉ። ጆንሰን ይህን ሲገልጹ
The first bill that I'm going to bring to this floor in just a little while will be in support of our
ከጥቂት ጊዜ በኋላ ወደዚህ መድረክ የማቀርበው የመጀመሪያው የህግ ረቂቅ ለውድ ወዳጃችን እስራኤል ድጋፍ ይሆናል። ያው መደረክ ከነበረበት ጊዜ አሳልፈናል።
ሐማስ በእስራኤል ላይ ከፈጸመው ጥቃት በኋላ ወዲያውኑ ባሉት ቀናት ውስጥ ባይደን ጉዳዩን ያያዙበትን መንገድ የደገፉት መራጮች ድርሻ 9% ጨምሯል። በጋዛ ያለው ጦርነት እንደ አውሮፓ አቆጣጠር በ2024 የሚካሄደውን የባይደንን የድጋሚ የምርጫ ፉክክር ላይ የሚኖረው ተጽዕኖ ጦርነቱ ከእጅ ሳይወጣ በቁጥጥር ስር ሊውል በሚችልበት መንገድ ይወሰናል። በአጎራባች ሊባኖስ በኢራን በሚደገፈው ሂዝቦላና በእስራኤል መካከል ድንበር ዘለል ጥቃቶች ተጠናክረው ቀጥለዋል። የቨርጂኒያ ዩኒቨርሲቲ የፖለቲካ ማዕከል ዳይሬክተር ላሪ ሳባቶ
If we get involved directly in these forever
በእነዚህ ዘላለማዊ ጦርነቶች ውስጥ በቀጥታ ከተሳተፍናው ባይደን ይቸገራሉ። የአሜሪካ ወታደሮችን ከጦርነቱ መስመር ገለል አድርገው እስካቆዩ ድረስ ግን ጉዳዩ አከራካሪ የሚሆን አይመስለኝም። ያ በሰዎች ድምጽ አሰጣጥ ውስጥ ዋና ምክንያት ይሆናል በያላምንም።
ሳባቶ ሌላ ዋና ቁልፍ ነገርም አክለዋል። የፍልስጤማውያንን ሞት መቀነስ ይቻል እንደሆነና የሰብአዊ እርዳታው የሚደርስ ከሆነ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። አሁን በሁለተኛው አጋማሽ የምንመለከተው በማዕከላዊ ኢትዮጵያ ክልል ያለ አንድ ችግር ነው። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የሾኔ ከተማ ነዋሪዎች የሾኔ መጀመሪያ ደረጃ ሆስፒታል ስራ በማቆሙ የአካባቢው ማህበረሰብ ለከፍተኛ ችግር እንደተጋለጠ ለአሜሪካ ድምጽ አስታወቁ። በተመሳሳይ የመምህራን ደሞዝ ባለመከፈሉ ትምህርት አለመጀመሩን የተናገሩ አስተያየት ሰጪዎች ልጆቻችን ከትምህርት ወደ ኋላ እየቀሩብን ነው ሲሉ አቤቱታ አቅርበዋል። በጉዳዩ ላይ አስተያየትና ምላሽ እንዲሰጡን ከወረዳው እስከ ክልል ባለስልጣናት ድረስ ስልክ ብንደውልላቸውም ስለማያነሱና ያነሱትም ስብሰባ ላይ እንደሆኑ በመግለጽ ስልኩን ወዲያውኑ ስለሚዘጉት ምላሻቸውን ልናካትት አልቻልንም። ይሁን እንጂ የሀዲያ ዞን ትምህርት መምሪያ ችግሩ በበጀት እጥረት እንደተፈጠረና ለመፍታትም ጥረት እያደረገ እንደሆነ ባለፈው ሳምንት አስታውቆ ነበር። ችግሩ በተደጋጋሚ እንደሚከሰት የጠቀሰው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በበኩሉ አግባብነት እንደሌለውና መንግስት አስቸኳይ ምላሽ እንዲሰጥበት አሳስቧል። የማዕከላዊ ኢትዮጵያ ክልል መምህራን ማህበርም ችግሩን እንደሚያውቀው ገልጾ ከመንግስት ጋር በመነጋገር እንደሚፈታው አመልክቷል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በማዕከላዊ ኢትዮጵያ ክልል ምስራቅ ባዳዋቾ ወረዳም ለተከታታይ ወራት ደሞዝ ያልተከፈላቸው የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኞች ስራ በማቆማቸው ሆስፒታሉ ከተዘጋ ሁለተኛ ሳምንት እንደሆነው ሰራተኞችና የሾኔ ከተማ ነዋሪዎች ተናግረዋል። ይህም በተገልጋዮች ላይ ጉዳት ማድረሱን ለአሜሪካ ድምጽ በስልክ አስተያየታቸውን የሰጡት ነዋሪው አቶ ታምራት ኦጸሻ ተናግሯል።
ቤት የሞቱ ያሉትን ባናቅም ግን ብዙ ሰዎች ለችግር ለተለያየ ነገር አሁን ገንዘብ የላቸው ማጤማ ተገልጋዮች አሉ። የግል ለመታከም የማይችሉት እነሱ በጣም ተቸግረዋሉ። አብዛኛው የገጠር ማህበረሰብ ነው ደግሞ ማጤማ የሚጠቀመው። ይህ ሆስፒታሉ ደግሞ ለገጠር ማህበረሰብ ዋነኛና አንደኛ የሆነ ነው። ብዙ ተገልጋይ ያለበት ሆስፒታል ነው። በቀን ቢያንስ እስከ 200 ተገልጋይ
የሚገለገልበት ሆስፒታል ነው። በዚህ ጊዜ ብገባ ባዶ ነው። ያሉት ተኝቶ ታካሚዎች ባለሙያ ጥሎ በመውጣት የተነሳ ለተለያዩ ቤት ይሄዱት አሉ፣ ለተለያየ ለሞት የተጋለጡት አሉ። ዱራሜም ሆነ ሶዶም ሊታከሙ ይሄዱት አሉ።
በተመሳሳይ ለሶስት ወራት ደሞዛቸው ያልተከፈላቸው መምህራንም ስራ ማቆማቸውን በአሜሪካ ድምፅ የተላለፈውን ዘገባ የሚያወሱት በደህንነት ስጋት ስማቸውን ያልገለጹ የምስራቅ ባዳዋቾ ወረዳ ነዋሪም ትምህርት እስካሁን እንዳልተጀመረ ጠቅሰው ልጆቻችን እየተጎዱብን ነው ሲሉ አቤቱታቸውን አስረድተዋል።
የራሴ ቀበሌ እንኳን ትምህርት ቤት አለ። አምቡርሴ አንጁሉ ትምህርት ቤት ነው የሚባለው፣ እዛ አካባቢ ነው እኔ ያለው። ምንም ትምህርት ቀርቶ ጤናም የለም፣ ትምህርትም የለም። ይሄ አንድም ነገር እንቅስቃሴ የለም። ገበሬ መሆናችን ብቻ ሳይሆን ልጆቻችን እኮ እስከ ዩኒቨርሲቲ ሶስት አራት አስተምርን መንግስት ሰራተኛ ሆኖ እንዲሰራ ያስተምር ልጆችን እንዳናስተምር አካባቢ ያለው ትምህርት ቤት ቀርቶ በወረዳ ደሞዝ ምክንያት አንድም ተማሪ ትምህርት ቤት የሚሄድም የለም። በስነስርዓቱ ምዝገባ መልክ
የሾኔ የመጀመሪያ ደረጃ ሆስፒታል አገልግሎት በማቆሙ ተገልጋዮች እንደተቸገሩ የዞኑ ባለሙያዎች ለክልሉ ርዕሰ መስተዳድር በአካል ለማስረዳት ወደ ጽህፈት ቤታቸው ቢያቀኑም አዎንታዊ ምላሽ እንዳልተሰጣቸውና ርዕሰ መስተዳድሩም እንዳላገኟቸው ከተወካዮቻቸው ውስጥ አንዱ አቶ አሸናፊ ፋንታውን ገልጿል።
ሳሉ እንግዲህ እንደምታወቀው የተለያዩ ችግሮች ገጥመዋል። እንግዲህ እኛውም እዛውም ስላለን እናቶች በተለያየ ችግር ላይ እየወደቁ ስለሆነ የሚመለከተው አካል ደግሞ ሳሉ ተዘግቶ ይህን ያህል በመቆየቱ ይመለከተኛል ብሎ የመጣም አካል ስላልነበረ ከዞንም ሆነ ከከተማ አስተዳደር፣ ስለዚህ እነሱ ካልመጡ ሆስፒታሉ ኦልሞስት እየተዘጋ ነው። ለምንኛ ወደሚመለከተው አካል ሄደን ጥፋታችንን አናሰማም በሚል ከሙሉ ከባለሙያዎች ጋር ተፈራርመን ፒቲሽን ይዘን ነው ወደ ክልልና የተሰማራ ነው ማለት ነው። የዞኑን ክልል እንትን ልናገኝ ስንል ተከለከልን። በር ላይ የክልሉ ርዕሰ መስተዳድር ላይ በጥበቃዎች ተከልክለን ነው። የዞኑ ምክትል አስተዳደሩ ይህን ጥያቄ ፈተናል፣ የምንም የደሞዝ ችግር የለም እኛ ከፍለናል ብሎ እንትን ስል አይ እኛ አልተከፈለንም፣ እዛችሁ ጠይቁ ስል እኛ አይደለም እንጠይቀው እናንተ ናችሁ የምጠይቁት ስንል ወረቀቱንም ውጪ ላይ ነው እዛው ርዕሰ መስተዳደሩ ቢሮ በር ላይ ነው ወረቀታችንንም አቤቱታችንን የተቀበለው ቢሮም ሳያስገባ ማለት።
በተመሳሳይ የምስራቅ ባዳዋቾ መምህራን ተወካዮችም ቅሬታቸውን ለርዕሰ መስተዳድሩ ለማቅረብ ጽህፈት ቤታቸው ወደሚገኘው ሆሳና ከተማ ቢያቀኑም ፖሊስ እንዳባረራቸው ከተወካዮቹ ውስጥ አንዱ አቶ ተስፋዬ ተከተል ገልጿል።
በአጠቃላይ የወረዳው ሲቪል ሰርቫንት የሚባል ሰራተኛ የሾኔ ከተማ የሚሆን የምዕራብ ባዳዋቾ ኢቨን የምስራቅ ሁሉም ነው የሚባለው በሚባል ደረጃ ነው። አንድም የተከፈለው የለም ከፖሊስ ውጭ። ችግሩ የባጀት እጥረት ነው ይባላል። እኛ አሁን ማዕከላዊ ኢትዮጵያ ርዕሰ መስተዳድሩን ለማግኘት ሄደን ነበር። በክልል ምስረታ ምክንያት ማግኘት አንችልም ተብለን ተባረን ወደ ክልል ብልጽግና ሄደን አሁን ያሉት ኮማንድ ፖስቶችን አግኝተናል። እነሱም ምላሹን እንሰጣለን ብሎ ስልክ ሰጡልን። እኛ ራስ ችግር ውስጥ ነን ያለ ነው እና የሚሰማ አካል አጣን። መንግስትም ምላሽ ሊሰጠን አልቻለም። ከስልጣና ይመለሱ ተብለው የተጠበቁ አመራሮችም የሚረባ ለሆድ የሚሆን ነገር ምላሽ ሊሰጡን አልቻሉም። ቅሚያና ዝርፊያ በበዛበት ከተማ ውስጥ ነው ያለ ነው። ምክንያቱም ተማሪ ወደ ትምህርት ቤት ሊሄድ አልቻለም፣ ሰራተኛ ወደ ስራው መመለስ አልቻለም።
በጉዳዩ ላይ አስተያየትና ምላሽ እንዲሰጡን ለምስራቅ ባዳዋቾ ወረዳ አስተዳዳሪ ለአቶ ብሩክ ኤርሚያስ፣ ለሾኔ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ፣ ለሀዲያ ዞን ጤና መምሪያ ኃላፊ ለአቶ ታክል ኦልባሞና ለክልሉ ጤና ቢሮ ኃላፊ ለአቶ ሽመልስ ዋንጎራ ስልክ ብንደውላቸውም ስለማያነሱና ያነሱትም ስብሰባ ላይ እንደሆኑ ገልጸው ወዲያውኑ ስልካቸውን ስለሚያጠፉ ምላሻቸውን ልናካትት አልቻልንም። ይሁን እንጂ የሀዲያ ዞን ትምህርት መምሪያም ችግሩ በበጀት እጥረት ምክንያት እንደተፈጠረና ለመፍታትም ጥረት የተደረገ እንደሆነም ባለፈው ሳምንት አስታውቆ ነበር። አንድ ስማቸው እንዳይጠቀስ ድምጻቸውም እንዳይታወቀ ጠየቁን የሾኔ የመጀመሪያ ደረጃ ሆስፒታል ሐኪም ስራ ያቆምነው መብታችን ለመጠየቅ ቢሆንም ኃላፊነት የሚወስድ የመንግስት አካል ባለመኖሩ ህብረተሰቡ እንደተቸገረ ጠቅሰዋል። በዚህም ምክንያት ለድንገተኛ ክፍል ተገልጋዮች ብቻ አገልግሎት ለመስጠት ትላንት ወደ ስራ እንደገቡም ተናግሯል።
ከሶስት ወር የአንድ ወር 16%
ነው የከፈሉ ጥያቄያችንን
የቤትም የደሞዝን እነዛ የቀሩ ብሎችም
አሉ አይደል? እነሱንም የቶፕታፕን
ጥያቄ ረቂቅ ወጥቶ ሁላችንን ፈርመን አብዛኛው ሁለት መኪና ክልል ሄዷል ያስገባው ረቀት።
ስለዚህ ሲጠቃለል እየሰራን እንጠይቅ በሚለው ህብረተሰቡም እንዳይሰቃይ እንትን እንዳይል እየሰራን እንጠይቅ በሚለው ከፍተናል። ድንገተኛ የእናቶች ህጻናት ከፍተናል።
በጉዳዩ ላይ የአሜሪካ ድምፅ አስተያየታቸውን የጠየቃቸውም የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበር ዶክተር ራሄል ባፌም ችግሩ በሰራተኞች ላይ ከፍተኛ ጉዳት እያስከተለ እንደሚገኝ ገልጸዋል።
ወደ ገጠር ሲወረድ ትልቁ ሴክተር ግብርና፣ ጤናና ትምህርት ዘርፍ ነው። አትሊስት የሰራተኛውን ደግሞ ኮንሲደር ያደረገ በጀቲንግ ሲስተም እና ደግሞ በጀቱን ኢምፕሊመንት ሲያደርጉም ይሄንን የሰራተኛውን ደሞዝ እንኳን ኮንሲደር ያላደረገ መሆኑ እዛ አካባቢ እጅግ አሳሳቢና አላግባብ ይሆናል ነገር ነው። እንደገና ደግሞ በሌላው ዘርፍ የተለያዩ መስሪያ ቤቶች በተለይ አስተዳደር አካባቢ ያሉትና እዛ በዋናው ዞን ወይም ወረዳ ቢሮ አካባቢ ያሉ ቢሮዎች በአበል ስምም አላግባብ የሚበተን ገንዘብ አለ።
በአሰራር ግድፈት የተፈጠረ እንደሆነ ጠቁመው አስቸኳይ መፍትሄ እንደሚያሻው ማመልክቷል።
ስርዓታችን ጥያቄዎችን የሚሰማ የሚያዳምጥ ጆሮ የለውም። ስለዚህ ወይ በጩኸት ወይ በአመጽ ካልሆነ የማንደመጥ ስለሆነ ነው። ስለዚህ ስርዓቱ መቀየር መቻል አለበት። ጥያቄዎችን የህዝብ ጥያቄ፣ የሰራተኛም ጥያቄ፣ እንደዚህ የተለያዩ ከህዝቡ የሚመጡትን ስልጣኑን ከሰጠው ህዝብ የሚመጣውን ቀጥሮ ከሚያሰራው ሰራተኛ የሚመጣውን ጥያቄ ማዳመጥ መቻል አለበት። ካዳመጠ እኮ ይሄም የሱሉ አይመጣ።
የማዕከላዊ ኢትዮጵያ ክልል የመምህራን ማህበር ፕሬዝዳንት አቶ በርታ ያረብን ችግሩን እንደሚያውቁትና ከክልሉ መንግስት ጋራ በመነጋገር እንደሚፈቱት አስታውቀዋል።
እኛ ግን ከበላይ አመራሮች ከማናቸውም አልተገናኘንም። አጋጣሚ እነሱም አልተረጋጉ። አሁን ሆሳና ነው ሴንተሩ። እውቅናን ጭምር የተሰጠን ደብዳቤ ስንሄድ አጣናቸው። እኛ ባሉ ችግሮቹም ቅድመ ሁኔታዎቹም በእኛ ማሰራር ጭምር ከእነሱ ቁጭ ብለን መነጋገር አለብን። ያው እንዲህ ሴክተር መተዋወቅ ያስፈልጋል። ከምን አንጻር ነው ምንድን ችግሩ የሚል ነገር መነጋገር አለብን። ከነሱ መምህራን እውነት ካለ እንደዚህ አይደለም የሁለት የሶስት ወር የወርም ከባድ ነው በዚህ ኑሮ። ስለዚህ የሚፈታበት አቅጣጫ እንይዛለን የሚል እምነት አለኝ አመራሮቹ ካገኘውኝ።
ደሞዝ ለተከታታይ ወራት አልተከፈለንም ሲሉ 500 የሚደርሱ የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኞች አቤቱታ እያሰሙ ሲሆን ከ1600 በላይ የሚሆኑ የምስራቅ ባዳዋቾ ወረዳ የ45 ትምህርት ቤቶች መምህራንም ስለማቆማቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አሁን ደግሞ ወደ ጋዛ እንለፍ። በጋዛ ጦርነት እየጠፋ ያለው ህይወት እየጨመረ መሄዱን ተከትሎ የተኩስ ማቆም እንዲደረግ አረቦች የሚያሰሙትን ጥሪ ዮርዳኖስ በቀዳሚነት ትመራለች። ሐማስን ለማጥፋት እስራኤል የመሬት ወረራ ማካሄዷ ወደ ሰፊ ቀጠናዊ ግጭት ሊሸጋገር እንደሚችልም የአረብ ተንታኞች አስጠንቅቀዋል። የእስራኤል የሰላም አጋር የሆኑት ዮርዳኖስና ግብጽም ፍልስጤማውያን በጅምላ ከሀገራቸው እንዲሰደዱ የሚደረገውን ግፊት አውግዟል። ዴቪድ ጋቭላክ ከአማን ያደረሰን ዘገባ ተከታዩ ነው። በጋዛ የሚሞቱ ንጹሐን ዜጎች ቁጥር እያሻቀበና ሰብአዊ ሁኔታ እጅግ እየከፋ በመጣበት ወቅት እስራኤል በአሜሪካና በአውሮፓ ህብረት በአሸባሪነት የተፈረጀውን ሐማስን ለማጥፋት ቃል ገብታለች። በዚህ ሳምንት በድህረ ገጽ ላይ በተካሄደ የመካከለኛው ምስራቅ ውይይት ላይ ንግግር ያደረጉት የዮርዳኖስ የቀድሞ የውጭ ጉዳይ ሚኒስትር ማርዋን ሙአሸር ግን ሐማስ ንቅናቄ ብቻ ሳይሆን ርዕዮተ ዓለም መሆኑን በመግለጽ ታጣቂዎቹን ማጥፋት ከባድ ሊሆን እንደሚችል አመልክተዋል። የሐማስ ወታደራዊ ክንፍ ከተደመሰሰ ሌሎች በርካታ ሐማሶች መነሳት ይጀምራሉ ሲሉም ሙአሸር አስጠንቅቀዋል።
ወታደራዊ መፍትሄዎች እንደነዚህ አይነት ችግሮችን መፍታት አይችሉም። የፖለቲካ ሂደት ብቻ ነው ይህንን የሚፈታው። በፖለቲካ ሂደት ውስጥ ያለው ችግር ደግሞ ማን ሊመራው እንደሚችል አይታየኝም።
ሙአሸር እንደሚሉት እስራኤል የፍልስጤን መንግስት እንዲመሰረት የሚረዳ የሰላም ሂደት ውስጥ ካልገባች ወይም ደግሞ ፍልስጤማውያን የሚበዙበትን አካባቢ የሀገሯ አካል አድርጋ ለማስተዳደር ፈቃደኛ ካልሆነች ፍልስጤማውያን በጅምላ ወደ ዮርዳኖስና ወደ ግብጽ ለማዛወር እቅድ አላት ማለት ነው ሲሉ ያስጠነቀቁ ሲሆን ይህ ደግሞ ተቀባይነት እንደሌለው ተናግረዋል።
ዮርዳኖስና ግብጽ የደረሱበት ምክንያታዊ መደምደሚያ እስራኤል የመጀመሪያዎቹን ሁለቱን አማራጮች የማትፈልግ ከሆነ ሶስተኛው አማራጯ በተቻለ ፍጥነት ፍልስጤማውያንን ለማስወገድ መሞከር ነው። ይሄ ደግሞ በጣም አሳሳቢ ነው።
ግብጽ በጋዛ ላሉ ሰዎች እርዳታ እንዲደርስ እየሰራች ነው የሚሉት የግብጽ የቀድሞ ሕግ አውጪ አባል አምር ሐምዛዊ፣ ጎን ለጎን ደግሞ በየትኛው መንገድ ሊፈጠር የሚችል የመፈናቀል ሁኔታ እንደሚያሳስባት ይገልጻሉ።
የግብጽ መንግስት አቋም በአብዛኛው ህዝብ የተደገፈ ነው። ለእስራኤል የሁለት ሀገር መፍትሄ አለመቀበል፣ ወታደራዊ ወረራ እንዲያበቃ አለመፍቀድ ወይንም የፍልስጤምን ጉዳይ ያለመፍታት ችግር መፍትሄ ለማምጣት ስንል ብሔራዊ ሉዓላዊነታችንም ሆነ ድንበራችን እንዲበደል አንፈቅድም።
ሐሙስ ዕለት ግብጽን፣ ዮርዳኖስን፣ ኩዌትን፣ ባህሬንን፣ ሞሮኮን፣ ኦማንን፣ ኳታርን፣ ሳውዲ አረቢያንና የተባበሩት ኤምሬትስን ያካተቱ የአረብ የውጭ ጉዳይ ሚኒስትሮች በጋዛ ንጹሐን ዜጎች ላይ ያነጣጠረ ያሉትን ጥቃትና በጋዛ የተፈጸመ ያለውን የዓለም አቀፍ ሕግ ጥሰት አውግዘዋል። አክለውም የእስራኤል ራስን የመከላከል መብት ሕግን መጣስንና የፍልስጤምን መብት ችላ ማለትን አያረጋግጥም ያሉ ሲሆን ሰፊ ቀጠናዊ ግጭት ሊፈጠር ይችላል የሚል ስጋታቸውንም ገልጸዋል። የእስራኤል መከላከያ ሚኒስትር ዮአፍ ጋላንት በሰጡት ጋዜጣዊ መግለጫ እስራኤል ጦርነቱን የማስፋት ፍላጎት የላትም ሲሉ ተናግረዋል። በዴል ጋቭላክ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ተከታዩ ዘገባችን ደግሞ ሟችን በዲጂታል ትውስታ መቀስቀስ አጽናኝ ወይስ አስኮናኝ ይለናል። ሰው ሰራሽ አእምሮ ልህቀት ወይም አርቲፊሻል ኢንተለጀንስ ዛሬ በህይወት የሌሉ የሚወዷቸውን ሰዎች ትውስታ በመቀስቀስ ማስታወስ የሚችሉባቸውን መንገዶች ለሰዎች እያበረከተ ነው። የሆነው ሆነና ከሚፈለገው በላይ ርቆ እየሄደ ይሆን ይላል በሞስካሎኮቭ የተጠናቀረው ዘገባ ደረጀ ደስታ ያቀርበዋል።
አዳዲስ የሚቋቋሙ ብዙ የቴክኖሎጂ ጀማሪዎች ሰዎች ከሚወዷቸው ግን ደግሞ በህይወት ከሌሉ ሰዎች ጋር አሁንም ድረስ አብረው ያሉ ሆነው እንዲሰማቸው ለማድረግ ሰው ሰራሽ አእምሮን ወይም አርቲፊሻል ኢንተለጀንስን እየተጠቀሙ ነው። በትንሳኤነት የተሰየመው ሰው ሰራሽ አእምሮ ወይም ሪዘሬክሽን ኤአይ እየተባለ የሚጠራው ቴክኖሎጂ በሟች ማህበራዊ መረጃ ምስሎች፣ የድምፅና የጽሑፍ መልእክቶች ብሎም ኢሜሎች ላይ የተመሰረተ ነው። እነሱ ላይ ተመስርቶ ያጫጭር ጽሑፎች መነጋገሪያ ወይም ቻትቦትስ መድረኮችን እንዲሁም ቅጂ ምስሎችን ወይም ምናባዊ ድርብ ወይም ቨርቹዋል ደብልስ በመፍጠር ላይ የተመሰረተ ነው። ምናባዊ ድርቦችን ከሚፈጥረው ዲፕ ብሬን ኤአይ ከተባለ ኩባንያ ጋር የሚሰራው ማይክል ጃንግ እንዲህ ያስረዳል።
Say, I want to create of you. Then we go to studio and we film you.
ለምሳሌ እኔ እርስዎን መፍጠር እፈልጋለሁ እንበል። ከዚያ ወደ ስቱዲዮ እናመራለን፣ ፊልም እናነሳዎታለን። ከካሜራው ፊት ቆመው ከ300 እስከ 500 ቃላት አነበቡ። አሁን ይህንን የመጀመሪያ የቪዲዮ ቅጅ ፊልም ይዘናል። እንቀጥልና በዚያ ፊልም ማሽኑን አንድ ወር ያህል እናሰነጥነዋለን፣ እናለማምደዋለን። ከአንድ ወር የማሽኑ ሥልጠና ወይም ልምምድ ማሽን ለርኒንግ በኋላ የእርስዎን አምሳያ አቫታር እንፈጥራለን።
ስቶሪ ፋይል የተባለው ኩባንያ ተባባሪ መስራችና ስራ አስፈጻሚ ስቴቨን ስሚዝ ይህን ይላል። በነገራችን ላይ ይሄ እውነተኛው ስሚዝ አይደለም፣ አምሳያው ነው።
Think of it like a living photograph album. What we're doing is using AI.
ይህን ልክ እንደ ህያው የፎቶ አልበም ተመልክተው እያደረግን ያለነው አንድ ሰው ለዘርማን ዘሮቹ እንደሚያደርገው ሁሉ ሰዎች ትዝታዎቻቸውን ማስተላለፍ እንዲችሉ የሰው ሰራሽ አእምሮን እርዳታ እየተጠቀምን ነው።
የሳንታ ክላራ ዩኒቨርሲቲ የኢንተርኔት ስነ ምግባር ፕሮግራም ባልደረባ ኢሬና ራኢኩ ዲጂታል ትንሳኤ ወይም ዲጂታል ሪዘሬክሽን የተወሳሰበ ጽንሰ ሐሳብ ነው ይላሉ።
In a way, the sense that we can somehow keep
በተወሰነ መንገድ የምንወዳቸውን ሰዎች የቴክኖሎጂ ስሬት ወይም አምሳያ ይዘን ማቆየት እንደምንችል ማወቄ አስከሬንን ይዞ እንደማቆየት የመሰለ እንግዳ ነገር እንዲሰማኝ አድርጎኛል። ያንድን ሰው አስከሬን ከኛ ጋር ለማቆየት ከመሞከር ይልቅ አእምሯቸው አብሮን እንዲቆይ ለማድረግ እየሞከርን ነው።
ሰዎች የሰው ሰራሽ አእምሮን ወይም አርቲፊሻል ኢንተለጀንስ ትልቅ አቅም መጠቀም የሚፈልጉትን ያህል ልክ እንደ ብዙዎቹ አዳዲስ ቴክኖሎጂዎችም የትንሳኤ ቴክኖሎጂም ጥያቄዎችን እያስነሳ ነው።
የተከበራችሁ አድማጮች ዝግጅታችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ VOA።
ለአስተያየቶቻችሁና ለጥቆማዎቻችሁ የምንገኝባቸውን መንገዶች ነው ሰምተን የተመለስነው። በዚሁ የምሽቱን ዝግጅቶቻችንን እናጠናቅቃለን። በቅንብሩ አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ መከታተልና አስተያየቶቻችሁን ማድረሳችሁን አትርሱ። ነገ በሌሎች ዝግጅቶችና ጥንቅሮች እንጠብቃችኋለን። ሰላም፣ ደህና ደሩ።